ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
እንጸልይ። ጌታ ሆይ እጅግ አድርገን እናመሰግናለን ስለዚህች አዲስ ዕለት። ባለፉት ቀናት ሁሉ በገባንበት በወጣንበት ስፍራ ስለተበከን ስለታደከን እናመሰግናለን። በዚህች ምሽት ልንማር ያልነውን ቃልህን ደግሞ ባርክልን። እግዚአብሔር አባታችንና አምላካችን ሆይ በሙላት በእኛ መካከል ተገለጥ። ጌታ ሆይ ለሕይወት ዘመናችን ሁሉ የሚረባህን መንፈሳዊ ምግብ ያለ አንተ ብቻ ነህ። ሰላም ካንተ ነው። መደላደል የሚገኘው ካንተ ነው። ማረፍ የሚገኘው ባንተ ነው። ስለዚህ እግዚአብሔር አምላካችን ሆይ የእውነትህን ቃል ማወቅ እንድንችል መንፈስ ቅዱስን ላክልን። ጊዜውንም ሁሉ ባርክልን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከሮሜ ምዕራፍ 15 የጳውሎስን ቀጣይ የሕይወት ምስክርነትና ጳውሎስ ወንጌልን በተለያየ ቦታ በመስበክ ሮም ድረስ ለመሄድ ሐሳብ እንዳለው ግልጽ ማድረጉን መመልከታችን ይታወሳል። ዛሬም ደግሞ የዚያኑ ቀጣይ ክፍል ይዘንላችሁ ቀርበናል። እግዚአብሔር በሚረዳን ሰዓት ውስጥ ጌታ የሚያስተምረንን አብረን እናዳምጣለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 15 ቁጥር 25 እስከ 26 ያለውን ስፍራ ተመልከቱ። ሮሜ ምዕራፍ 15 ቁጥር 25 እስከ 26 ያለውን ስፍራ አብረን እንመለከታለን። የዛሬው ትምህርታችን እንግዲህ የሮሜን መጽሐፍ ጥናት መጨረሻ እናደርጋለን ማለት ነው። እግዚአብሔር የሚኖረንን ጊዜ ይባርክልን። አድማጮች ባለፈው ክፍለ ጊዜ ጥናታችን ከሮሜ ምዕራፍ 15 የጳውሎስን ቀጣይ የሕይወት ምስክርነት እንዲሁም ደግሞ ጳውሎስ ወንጌልን በተለያየ ቦታ በመስበክ ሮም ድረስ ለመሄድ ሐሳብ እንዳለው እንዲያውም አልፎ ደግሞ ስፔን አገር እንደደረሰ ገልጬላችሁ እንደነበር ታስታውሳላችሁ። ዛሬም እንግዲህ የዚያን ቀጣይ ክፍል ይዤላችሁ ቀርቤያለሁና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ሮሜ ምዕራፍ 15 ከቁጥር 25 እስከ 26 ያለውን ስፍራ ተመልከቱ። የዛሬው ጥናታችን እንግዲህ የሮሜ መጽሐፍ መጨረሻችን ይሆናል ማለት ነው። ሮሜ ምዕራፍ 15 ከቁጥር 25 እስከ 26 ያለውን ስፍራ ተመልከቱ። ጳውሎስ ወደ ስፔን መጓዝ እንደፈለገ ሁሉ ወደ ኢየሩሳሌምም መሄድ ይፈልግ ነበር። እንዲህ ይላል፣ አሁን ግን ቅዱሳንን ለማገልገል ወደ ኢየሩሳሌም እሄዳለሁ። መቄዶንያና አካያ በኢየሩሳሌም ቅዱሳን መካከል ያሉትን ድሆች ይረዱ ዘንድ ወደዋልና ይላል። ጳውሎስ በኢየሩሳሌም ያሉትን ድሆች ለመርዳት የተሰባሰበውን ስጦታ ወደ ኢየሩሳሌም በራሱ እጆች ለማድረስ ይፈልግ ነበር። ለምን በራሱ እጅ ለማድረስ ፈለገ ይሁን? ምክንያቱም በዚሁ በእጁ ኢየሩሳሌም ያለችውን ቤተ ክርስቲያንን ሲያጠፋና ሲያፈራርስ ስለነበረ ነው። ኢየሩሳሌም በነበሩት ድሆች ቅዱሳን ላይ ስደትን በማስነሳት አመጽን ይመራ የነበረ ሰው ነበር። ማ ጳውሎስ ማለቴ ነው። ይህ ነገር በዚህ በታላቅ አዋሪያ ልብ ውስጥ ስለነበረ በራሱ እጅ ስጦታውን ይዞ መሄድን ፈለገ። ጳውሎስ ወገኖቼ አስቀድሞ ያሳድዳት የነበረውን ቤተ ክርስቲያን ለማገልገል ወደ ኢየሩሳሌም እንደሚሄድ ነው የሚናገረው። ከነርሱም ጋር ህብረት እንዲኖረው ስጦታን ይዞ ሲሄድ ነው የምንመለከተው። በአዋሪያ ሥራ ላይ ከብዙ ዓመትም በኋላ ለሕዝብ የምጽዋትና መስዋዕት አደርግ ዘንድ መጣው የሚልን ታሪካዊ ዘገባን እናገኛለን። አዋሪያ ሥራ ምዕራፍ 4 ቁጥር 17ን ተመልከቱ። ቁጥር 17 ደግሞ እንዲህ ይላል፣ ወደዋልና የነርሱም ባለዳዎች ናቸው። አሕዛብ በእነርሱ መንፈሳዊ ነገርን ተካፋዮች ከሆኑ በሥጋዊ ነገር ደግሞ ያገለግሏቸው ዘንድ ይገባቸዋልና ይላል። ጳውሎስ ያቀረበው ስጦታ በፈቃደኝነት ላይ የተመሠረተ እንደሆነ ነው የሚናገረው። እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7ን ተመልከቱ። ጳውሎስ ያቀረበው ስጦታ በፈቃደኝነት ላይ የተመሰረተ ብቻ መሆኑን አልነበር የሚገለጸው፣ ነገር ግን የሥነ ምግባር ግዴታና ዕዳ እንዳለባቸው ነበር የገለጸላቸው። አሕዛቦች ወንጌልን የተቀበሉት ከእስራኤላውያን ላይ ነው። ጌታችን ኢየሱስ ክርስቶስ ሲናገር እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ዮሐንስ 4 ቁጥር 22ን ተመልከቱ። እንደሚታወቀው ወንጌል መሰበክ የጀመረው ከኢየሩሳሌም ነው። መቄዶንያና አካያም ከኢየሩሳሌም የሚገኙትን ቅዱሳንን ለመርዳት ፈቃደኞች ሆኑ። በወቅቱ በኢየሩሳሌም በነበረው ታላቅ ስደት ምክንያት አንዳንድ ቅዱሳን የገንዘብ ችግር ነበረባቸው። በዚህም ምክንያት መቄዶንያና አካያ የነበሩ ክርስቲያኖች መንፈሳዊ ዕዳ ስለነበረባቸው ገንዘባቸውን ሊሰጡ ወደዱ። ቁጥር 28 እና 9ን አለፍ ብላችሁ ተመልከቱ። ጳውሎስ ይህ በጉዞ ወደ ሮማ ለመሄድ ያቀረበው ቅድ ነበር በዚህ ክፍል የምንመለከተው። ይህንን ከማድረጉ በፊት ግን ወደ ኢየሩሳሌም ተመልሶ መቄዶንያና አካያ የሰጡትን ስጦታ ለኢየሩሳሌም ቅዱሳን ማበርከት ነበረበት። ባለፉት ጊዜያቶች በሐዋርያት ሥራ ጥናታችን ላይ እንደተመለከትነው ማለቴ ነው፣ ጳውሎስ ኢየሩሳሌም እንደደረሰ የገጠመው ነገር በጠላቶቹ እጅ ውስጥ መውደቅ ነበር። ብዙም ከታሰረና ከተንገላታ በኋላ በቄሳር ፊት ለመቆም ወደ ሮማ ተላከ። ያ ጉዞው የድሎትና የምቾት ጉዞ አልነበረም። ሆኖም እግዚአብሔር ለራሱ ዓላማ ተጠቀመበት። አንዳንድ ሰዎች ተነስተው ጳውሎስ ወደ ኢየሩሳሌም ያደረገው ጉዞ ከእግዚአብሔር ፈቃድ ውጪ ነበር ይላሉ። ነገር ግን ይህ አባባል ፈጽሞ ትክክል አይደለም። ጳውሎስ የሚጓዘውና የሚራመደው በእግዚአብሔር ቅድና ፈቃድ ውስጥ ነበር። በኢየሩሳሌም መከራ እንደሚጠብቀው እያወቀና ራሱን እስከ ሞት ድረስ ለማስገዛት ዝግጁ ሆኖ ነበር የሄደው። ብዙ የእግዚአብሔር ልጆች በእውነትና በቅንነት እየሄዱ መከራና ችግር ሲገጥማቸው ከእግዚአብሔር ፈቃድ ውጪ ሳልሆን አልቀረውም ብለው ያስባሉ። ወገኖቼ ችግር ውስጥም ሆነ የተረበሸ ስሜት ወይም የጨለመ ሕይወት ውስጥ ገባችሁ ማለት ከእግዚአብሔር ፈቃድ ውጪ ሆናችሁ ማለት አይደለም። ክርስቲያን ከሆናችሁ ጳውሎስ እንደ ተፈተነው እናንተም ልትፈተኑና በመከራ ውስጥ ልታልፉ ትችላላችሁ ወይም ደግሞ ይገባችኋል። ምናልባት ዛሬ ሕይወታችሁ ጸጥታና የተረጋጋ ከሆነ ወይም ምንም አይነት ፈተናና ችግር የማጋጥማችሁ ከሆነ ከእግዚአብሔር ፈቃድ ውጪ ልትሆኑ ትችላላችሁና ተጠንቀቁ። ቁጥር 30ን አለፍ ብላችሁ ተመልከቱ። እዚህ ላይ የምንመለከተው ክርስትና በመጀመሪያው ምዕተ ዓመት እንዴት ይሰራ እንደነበረና ተግባራዊ እንደሆነ ነው። ጳውሎስ በሮሜ መጽሐፍ የመጀመሪያው ክፍል ውስጥ የሰጠን የክርስትናን አስተምህሮትን ነው። አሁን ደግሞ የምናየው ያንን የሰጠንን አስተምህሮት ተግባራዊ ሲያደርገው ነው። በመጽሐፍ ቅዱስ ውስጥ ከምናገኛቸውና ጳውሎስ እንዲጸለይለት ካቀረባቸው የጸሎት ጥያቄዎች ሁሉ ይህ ይበልጥ ከልብ የሆነና ልብን የሚነካ ጥያቄ ነበር። ሲጠይቃቸውም ወንድሞች ሆይ ስለ እኔ ወደ እግዚአብሔር እየጸለያችሁ ከእኔ ጋር ትጋደሉ ዘንድ በፍቅር እለምናችኋለሁ በማለት ነበር። ጳውሎስ አገልግሎቱን የሚያሰናክል መከራ ከፊቱ እንደ ተጋረጠ ተረድቶ ነበር። በሁሉም ስፍራ ጠላቶቹ ነበሩ። በጌታችን በኢየሱስ ክርስቶስ በመንፈስ ፍቅር እንድትጸልዩልኝ ለምናችኋለሁ በማለት አስደናቂ የሆነን ነገር ሲናገር እንመለከታለን። ቁጥር 30ን በኋላ ተመልከቱ። ጳውሎስ የተረዳው ነገር ቢኖር ለርሱ የሚሆን መልካም ነገር ሁሉ የሚመጣው በኢየሱስ ክርስቶስ በኩል እንደሆነ ብቻ ነው። ከዚህም የተነሳ በሮሜ ያሉት ክርስቲያኖች በሙሉ ከርሱ ጋር በጸሎት እንዲተባበሩ ሲጠይቃቸው እንመለከታለን። እኛን ወደ እግዚአብሔር ፊት በማቅረብ ሊማልድልን በሚችለው በኢየሱስ ክርስቶስ በኩል ጸልዩልኝ ሲል እንመለከታለን። ጳውሎስ ወገኖቼ በመንፈስ ፍቅር ሲል ፍቅር የመንፈስ ፍሬ እንደሆነ ለመግለጽ ነው። ይህ ፍቅር ደግሞ ሁሉን አማኞች የሚያስተባብር ነው። ወገኖቼ እርስ በርሳችን አንዱ ለሌላው ሊጸልይ ይገባል። ስለኔ በማለት ወደፊት ሊሆን ስላለው የክርስቶስ ወንጌል በረከት ሙላት እንዲጸለይለት ይጠይቃል። አድማጮቼ እንዴት አድርገን ነው እንደዚህ አይነቱን ጸሎት የምንጸልየው? የብዙዎቻችን የጸሎት ትኩረት ዘግበን በያዝናቸው ዝርዝር ሁኔታዎች ላይ ነው የሚያተኩረው። ጳውሎስ ግን በታላቅ ችግርና መከራ ውስጥ ሆኖ እንኳን ይመኝና ተስፋ ያድርግ የነበረው ለእግዚአብሔር መጋደልን ነው። ዛሬ የሚያስፈልገው እንዲህ አይነት ጸሎት ነው። ሮሜ ምዕራፍ 15 ከቁጥር 31 እስከ 32 ያለውን ደግሞ በኋላ ተመልከቱ። እዚህ ላይ ጳውሎስ የሚያቀርበው ጸሎት የሁለትዮሽ ገጽታ ያለው ነው። የመጀመሪያው በይሁዳ ያሉ የማያምኑ አይሁዶች የሚያካሂዱበት ስደት ሲሆን ከነርሱም ይድን ዘንድ ነው። ሁለተኛው ደግሞ ምናልባት በኢየሩሳሌም ያለችው ቤተ ክርስቲያን ከአሕዛብ የተላከላትን ስጦታ ላትቀበል ትችላለች ከሚል ፍርሃት ነበር። ወገኖቼ ሁለቱም ጸሎቶች ተመልሰዋል። አንድ ሰው ተነስቶ ጸሎቱ ተመልሷል፣ ነገር ግን ጳውሎስ ተይዞ ታስሯል ሊለኝ ይችላል። በርግጥ ያባባለ ትክክል ነው። ነገር ግን ጳውሎስ እንደተያዘ በሮማውያን እጅ ውስጥ ነው የገባው። ይህም ደግሞ በነገስታት ፊት ይቆም ዘንድ የተነገረው ትንቢት የተፈጸመበትና ተይዞ ወደ ሮማ በመሄድ በቄሳር ፊት እንዲቆም የተደረገበት ሁኔታ ነው የተፈጠረው። ለኢየሩሳሌም ያለኝ አገልግሎት ቅዱሳንን ደስ የሚያሰኘውን ዘንድ ጸልዩልኝ የሚለው የጳውሎስ የጸሎት ጥያቄ የመጨረሻው ነበር። ይህም ጸሎት ተመልሷል። ይዞ የመጣውን ስጦታ በኢየሩሳሌም የነበረችው ቤተ ክርስቲያን በደስታ ተቀብለዋለች። ሕይወቱም በመትረፍ በደስታ ነበር ወደ ሮም የተጓዘው። በርግጥ በቄሳርያ ለሁለት ዓመታት በእስር ቆይቷል። ወደ ሮም የተደረገውም ጉዞ መርከቧ በመሰበሯ ምክንያት ታላቅ ስቃይና እንግልት ነበረበት። ሮሚ ሲደርስ እጆቹና እግሮቹ በሰንሰለት ታብተው ነበር። ሆኖም ጳውሎስ በመንፈስ ቅዱስ ደስታ ውስጥ ነበር። ኦ እንዴት አድርጎ ይሆን ይህ አይነቱ ደስታ ሁላችን ሊኖረን የሚችልን? ጳውሎስ በሮም ረፍትና መዝናናትን ፈልጎ ይሆንን? በፍጹም በፍጹም አልፈለግም። ከዚህ ልቅ ግን ያደረገው በክርስቶስ ልውና ውስጥ ይበልጥ በመግባት ከሮምና ከስፔን ባሻገር ወንጌልን ማገልገል ነበር። በሕይወቱ መጨረሻ ላይ በእምነት ልጁ ለሆነው ለጢሞቴዎስ በጻፈው መልእክቱ ውስጥ በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል፣ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል፣ ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም የሚልን እናነባለን። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 6 እስከ 8 ያለውን ስፍራ ተመልከቱ። አድማጮቼ ይህ ምዕራፍ የሚደመደመው በጳውሎስ መልካም ምኞት ነው። ቁጥር 33ን ተመልከቱ። የሰላም አምላክ ከሁላችሁ ጋር ይሁን አሜን ይላል። የሰላም አምላክ የሚለው የሚያሳየው ጳውሎስ በእስር በሰንሰለት በወጀብና በመከራ ውስጥ ሆኖ የተለማመደውን የእግዚአብሔርን ሰላም ነው። እኔም ሆንኩ እናንተ እንዲህ አይነቱ ሰላም ይኖረን ዘንድ እጸልያለሁ። እግዚአብሔር ስለዚህ ድንቅ አሰራሩና ስለ ቃሉ የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሮሜ ምዕራፍ 15 ጥናታችንን እዚህ ላይ እናበቃለን። በቀረን ጊዜ ደግሞ የምዕራፍ 16ን ትምህርት አብረን እንመለከታለን። በዚህ በሮሜ ምዕራፍ 16 ውስጥ በዋናነት የፌቨንን መሰጠት፣ በሮም ለሚገኙ ክርስቲያኖች የቀረበ ሰላምታን ቶሎ ቶሎ ጻፍ ጻፍ አድርጉ፣ ከሌሎች ክርስቲያኖች ጋር ሊኖር የሚገባን ግንኙነት፣ ከጳውሎስ ጋር የነበሩት ክርስቲያኖች የላኩትን ሰላምታና የጳውሎስን ቡራኬ እንመለከታለን። አንድ ጊዜ ልድገምላችሁ። በምዕራፍ 16 ውስጥ የፌቨንን መሰጠት፣ በሮም ለሚገኙ ክርስቲያኖች የቀረበ ሰላምታ፣ ከሌሎች ክርስቲያኖች ጋር ሊኖር የሚገባን ግንኙነት፣ ከጳውሎስ ጋር የነበሩት ክርስቲያኖች የላኩትን ሰላምታና የጳውሎስን ቡራኬ እንመለከታለን። በዚህ በሮሜ መጽሐፍ የመጨረሻ ምዕራፍ ውስጥ ወንጌል በመጀመሪያው ምዕት ዓመት በሮማ ግዛት ውስጥ እንዴት እንደተመላለሰ እናያለን። ሃይማኖት በሌለው የሮማ ግዛት ውስጥ ለክርስቶስ ምስክር የሚሆኑና በጌታ ደስታ ልባቸው ሞልቶ በጎዳናዎች ላይ የሚጓዙ ክርስቲያኖች እንደነበሩ ስረዳ ልቤ ወገኖቼ በሐሴት ይሞላል። ጳውሎስ በጻፈው በዚህ በሮሜ መልእክት ውስጥ ዋና ከሚባሉት ምዕራፎች ይህ ምዕራፍ 16 አንዱ ነው ብያምናለሁ። በዚህ ምዕራፍ ውስጥ ጳውሎስ የሃይማኖትን አስተምህሮት ወይም ዶክትሪን በመተው ክርስትናን በተግባር ያሳየበት ሁኔታን ነው የምንመለከተው። ወንጌል ወደ ሕይወትና እውነታ ተለውጦ በሮማ መንገዶች ላይ እንዴት እንደተመላለሰና አስተውላለን። ይህ ሊተኮርበት የሚገባ ምዕራፍ በሮሜ ጥናት ውስጥ በፍጹም ሳይጠና የሚተው አይደለም። በዚህ ምዕራፍ ውስጥ 35 ሰዎች በስም ተጠቅሰው እናገኛለን። እነዚህ ሰዎች በሮማ የሚኖሩ ክርስቲያኖች ወይም ጳውሎስ ይህንን መልእክት በጻፈበት አገር ማለትም በቆሮንቶስ የሚኖሩ አማኞች ሊሆኑ ይችላሉ። በእነዚህ ሰዎች መካከል የነበረው ፍቅርና መተሳሰብ በሮማ ግዛት ውስጥ ካለው ፍልስፍናና የኑሮ ዘይቤ ጋር የሚጋጭ ነበር። የሕይወት ልምምዳቸውም የተለየ ነበር። ሮማውያን እነዚህን ክርስቲያኖች በመመልከትና በመደነቅ እነዚህ ክርስቲያኖች እንዴት እርስ በርስ ይዋደዳሉ ይሉ ነበር። ከዚህ በመቀጠል የፌበንን መሰጠት እንመለከታለን። ይህ ምዕራፍ የሚጀምረው ይህንን የሮሜ መልእክት ወደ ሮም የወሰደችውን ሴት በማመስገንና አደራ በመስጠት ነው። እስቲ ከቁጥር 1 እስከ 2 ያለውን አብረን እንመልከት። በክንክራኦስ ባለች ቤተ ክርስቲያን አገልጋይ የምትሆን እህታችንን ፌበንን አደራ ብያችኋለሁ። ለቅዱሳን እንደሚገባ በጌታ ተቀበሏት። እርሷ ለብዙዎች ለእኔም ለራሴ ደጋፊ ነበረችና ከእናንተም በምትፈልገው በማናቸውም ነገር እርዷት ይላል። ፌበን በዚህ ምዕራፍ ውስጥ ከተጠቀሱት አማኞች ውስጥ የመጀመሪያዋ ስትሆን ስሟ እንደሚያመለክተውም አሕዛብ መሆኗን እንረዳለን። አስቀድሜ እንደገለጽኩላችሁ በሮማ ቤተ ክርስቲያን ውስጥ ብዙ አሕዛቦች ነበሩ። ብዙዎቹ አማኞች በተጠመቁበት ወቅት ስማቸውን ቀይረዋል። ይህቺ ሴት ግን በአንድ ምክንያት ሊሆን ይችላል አስቀድማ የነበራትን የአሕዛብ ስም አልቀየረችም። ፌብን የሮሜን መልእክት ይዛ ወደ ሮማ እንድትጓዝ የተመረጠች ሴት ነች። በቤተ ክርስቲያን ውስጥም የታወቀችና ትልቅ ችሎታ ነበራት። በክንክራኦስ አገልጋይ የምትሆን እህታችን ተብላም ተጠርታለች። ቁጥር 1 እና 2ን ተመልከቱ። ክንክራኦስ በመስራቅ በኩል የሚገኝ የቆሮንቶስ ወደብ ነው። ጳውሎስ ይህንን የሮሜ መልእክት ሲጽፍ በቆሮንቶስ ሆኖ ነው። ይህቺ ሴት ደግሞ የንግድ ሴት ስለነበረች መልእክቱን ይዛለት እንድትሄድ ለርሷ አሰጣት። ነጋዴ የነበረች ማለት ነው። ፌበን በቤተ ክርስቲያን አገልጋይ ስትሆን አገልግሎቷም ድቁና ነበር። ድቁና በጥንቷ ቤተ ክርስቲያን ውስጥ ሴቶች የሚጠመዱበት አገልግሎት ነው። ጳውሎስ መልእክቱን በፌቤን አማካኝነት ከላከ በኋላ እርሱ ወደ ኢየሩሳሌም እንደተመለሰ እናስተውላለን። ፌቤን በዚህ በመጨረሻ ምዕራፍ ውስጥ የተጠቀሰች የመጀመሪያ ሴት ነች። ከዚህ በመቀጠል በሮም ለሚገኙ ክርስቲያኖች የቀረበውን ሰላምታ እናያለን። ጳውሎስ ሮም ለሚገኙ ክርስቲያኖች የላከውን ሰላምታ ከሮሜ ምዕራፍ 16 ከቁጥር 3 እስከ 4 ባለው ስፍራ ላይ ታገኛላችሁ። በዚህ ወቅት እንደምትመለከቱት ከብዙ ዘሮች የተውጣጣች በአሕዛብ የተሞላች ቤተ ክርስቲያን በሮማ እንደነበረች ነው የምንረዳው። ጵርስቅላና አቂላ ከአይሁድ ዘር የሆኑ ባልና ሚስቶች ናቸው። ለመሆኑ እነዚህን ባልና ሚስቶች ጳውሎስ እንዴት ሊያገኛቸው ቻለ? በምንስ መንገድ ነው ሊረዱት የቻሉት? ጵርስቅላንና አቂላን ከሮማ ከተማ ጠርጎ ያወጣ የሴሜቲክ ዘር ተቃውሞ ነበረ። በዚህ ምክንያት እነዚህ ጥንዶች የሮማ ከተማን በመተው በወቅቱ ጳውሎስ ይቀመጥበት ወደ ነበረው ወደ ቆሮንቶስ ከተማ በመምጣት ሱቅ ከፍተው የንግድ ሥራን ይሰሩ ጀመሩ። ቆሮንቶስ ትልቅ የንግድ ከተማ በመሆኗ ጳውሎስም ድንኳን በመስፋትና በመሸጥ ይተዳደር ነበር። ባልና ሚስቶቹም ጳውሎስ ይሰራው የነበረውን የድንኳን ሥራ ይሰሩ ስለነበር ጳውሎስ በቀላሉ ወደ ጌታ ሊያመጣቸው ይችላል። የሐዋርያት ሥራ ምዕራፍ 18 ከቁጥር 1 እስከ 3 ያለውን ስፍራ በኋላ ተመልከቱ። ጵርስቅላና አቂላ በኤፌሶንም ከጳውሎስ ጋር ነበሩ። ምናልባት ወደ ኤፌሶን የሄዱት ተጨማሪ ሱቆችን በመክፈት ሳይሆን አይቀርም። በሐዋርያት ሥራ ምዕራፍ 18 ቁጥር 26 አጵሎስን ሲረዱት እንመለከታለን። እርሱም በምኵራብ ገልጦ ይናገር ጀመር ይላል። አጵሎስን ማለቱ ነው። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ልክ በትክክል ገለጡለት ይላል። ሮሜ ምዕራፍ 16 ቁጥር 5ን በኋላ ተመልከቱ። በመጀመሪያዎቹ ዓመታት ቤተ ክርስቲያን የምትሰባሰበው በቤት ውስጥ ነበር። ለዚህ ማስረጃ ይሁን ዘንድ እነዚህን ጥቅሶች ተመልከቱ። ዛሬ 10 ምዕራፍ 12 ቁጥር 22 ተሎተሎ ጻፍ አድርጉ። ዛሬ 10 ምዕራፍ 12 ቁጥር 12 አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 ቆላሲስ ምዕራፍ 4 ቁጥር 15 ፊሊሞና ምዕራፍ 2ን መመልከት ይቻላል። ዛሬ ብዙ ሰዎች ቤተ ክርስቲያን ሲባል ትላልቅ ህንጻዎች ይመስሏቸዋል። እነዚህ የመሰብሰቢያ ህንጻዎች ከድንጋይ ከሸክላና ከሲሚንቶ ቁልልነታቸው ውጪ ሌላ ታሪክ የላቸውም። ቤተ ክርስቲያን በክርስቶስ ደም የተዋጀች ሕያው አካል ያላት ያማኞች ስብስብ ናት። በመጀመሪያው ክፍለ ዘመን ቤተ ክርስቲያን ተብላ የምትጠራው ያማኞችን ስብስብ ያዘች ስትሆን የሚሰባሰቡትም በቤት ውስጥ ነበር። ስለናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ የሚልን ቃል ደግሞ በቁጥር 6 ላይ እናገኛለን። ሜሪ የሚለው ስም ያይሁድ ስም ሲሆን ማርያም ከሚለው ጋር ተመሳሳይ ነው። በቤተ ክርስቲያን ማብራ የምትደክም ሴት ነች። ቁጥር 7ን ተመልከቱ። በዚህ ክፍል አንድራቆን የሚለው ስምን እናገኛለን። አንድራቆን የሚል ስም የግሪክ ስም ሲሆን ስሙ የሚያመለክተው ባሪያ መሆኑን ነው። ዩሊዮን የሚለው ስም የሮማውያን ስም ሲሆን ወንድ ወይም ሴት ልትሆን ትችላለች። ጳውሎስ እነዚህን ሰዎች አብሮ ይለታሰሩ ይላቸዋል። በርግጥም እነዚህን ሰዎች የሮማውያን እስር ቤት ከሆኑት ውስጥ በአንዱ ሳገኙአቸው አልቀረም። እነዚህ ሁለት ሰዎች ከርሱ በፊት ክርስቶስን ያገኙ ሲሆን ለነርሱም ጥሩ ክብርና ስፍራ እንደሰጣቸው እንመለከታለን። በሮማ የነበረችው ቤተ ክርስቲያን በጳውሎስ የተመሰረተችው ባልተለመደ መንገድ ነው። አቂላንና ጵርስቅላን በኤፌሶን በገቢያ ስፍራ እንዳገኛቸው ሁሉ እነዚህን ሁለት ሰዎች ደግሞ በእስር ቤት ነው ያገኛቸው። ከስራታቸው በኋላም ወደ ሮም በመሄድ በዚያ ቤተ ክርስቲያን ሊመሰርቱ ቻሉ። ሮሜ ምዕራፍ 16 ቁጥር 8 እና 9ን በኋላ ተመልከቱ። ጵልያጦን ተራ የባሪያ ስም ሲሆን በጥንት ዘመን በነበረው የክርስቲያን መቀበሪያ ማለትም በካታኮምብ ዋሻ ውስጥ ስሙ በመቃብሩ ላይ ተጽፎ ተገኝቷል። ይህ ሰው በጳውሎስ አገልግሎት የተለወጠ ሲሆን ለጳውሎስም የከበረ ሰው ነው። ኢሮባኖንም ተራ ባሪያ ሲሆን እውነተኛ አገልጋይ ከሆኑትም ውስጥ አንዱ ነበር። ሳንጣክን የወንድ ስም ሲሆን ተወዳጅነቱ በጳውሎስ ብቻ ሳይሆን በቤተ ክርስቲያንም ጭምር ነበር። ቁጥር 10ንም በኋላ ተመልከቱ። በዚህ ክፍል አጤሌን የተመሰገነ ሰው ሲሆንና ስሙ የሚያመለክተው ያይሁድንም የግሪክንም መሆኑን እናገኛለን። ለሁለቱም የጋራ ስም ነው። በፈተና ውስጥ አልፎ በድል የወጣ ሰው እንደሆነ ከጳውሎስ ሰላምታ እንረዳለን። በዚህ ክፍል አርስጣባሉ የሚባል ሰውን እናገኛለን። ይህ ሰው የያዘው ስም የታላቁን ሄሮድስ የልጅ ልጅን ስም ነው። ምናልባት ባሪያ ሆኖ የጌታውን ስም ይዞ ይሆናል። በዚህ ነገር ላይ እርግጠኛ መሆን አይቻልም። ቁጥር 11ንም እንዲሁ ተመልከቱ። ሄሮዲዮና አይሁዳዊ ነው። ስሙ የሚያመለክተው ግን የሄሮድስን ቤተሰብ ነው። ምናልባት ይህ ሰው ስሙን ይውረስ እንጂ ባሪያ ሳይሆን አይቀርም። ንርቀሱ የሚለው ስም በአግሪፓ የተገደለው በጣም የታወቀው ከባርነት ነጻ የወጣ ሰው ስም ነው። የዚህ ታዋቂ ሰው ስም በዚህ ሰው መተካቱ ምናልባት ይህ ሰው የእርሱ አገልጋይ ወይም ባሪያ በመሆኑ ስሙን ወርሶ ሊሆን ይችላል። ቁጥር 12ንም እንዲሁ አለፍ ብላችሁ ተመልከቱ። ፕሮፊሞናና ጢሮፊሞስ የተባሉት እነዚህ ሁለት ሴቶች እህትማማቾችና አገልጋይ ሴቶች ሳይሆኑ እንዳልቀሩ ገምታለሁ። ክርስቶስንም ወደ ማወቅ ስለመጡ ለጳውሎስ ጥሩ ረዳቶች ሆኑለት። ጳውሎስ ለነዚህ ሴቶች ሲናገር በጌታ ሆኖ ለሚደክሙ ይያለ ነው። እነዚህ ሴቶች በቤተ ክርስቲያንም ሁነተኛ አገልጋዮች ነበሩ። የተወደደች ጥርሲዳ የተባለችው ደግሞ ሌላዋ በጌታ ሥራ አብራ የምትደክም ሴት ነች። ጥርሲዳ የሚለው ስም የሚያመለክተው ከባርነት ነጻ የሆነች ሴት መሆኗን ነው። ስለዚህም እቺ ሴት ከላይ ካየናቸው ከሁለቱ ሴቶች ይልቅ የተሻለ ቦታና ክብር ሳይኖራት አልቀረም። ቁጥር 13ንም ማለፍ ብላችሁ ተመልከቱ። ይህ ሩፎን የተባለ ሰው በጌታ ሆኖ ለታወቀ ተብሎ መለያ ተሰጥቶታል። ይህ መባሉን ወድጀዋለሁ። ነገር ግን በዚህ ምዕራፍ ውስጥ በጌታ የተወደዱ የተባሉ የሉምን? ነበሩ ወገኖቼ፣ ሁሉም ቅዱሳን ድንቅ ነበሩ። ነገር ግን ይህ ሰው ከሁሉ የተለየ ነበር። ይህ ሰው በጌታ የተወደደ ብቻ ሳይሆን የታወቀም ነበር። ሩፎን በቤተ ክርስቲያን ውስጥ የታወቀ መሆኑን የምንረዳው ስሙ ከአባቱ ጋር መጠቀሱ ነው። ዮሐንስ ማርቆስ ወንጌልን የጻፈ ለሮማውያን ወይም ደግሞ ሮማ ላሉት ቅዱሳን ለመላክ ነበር። በወንጌሉ ውስጥ ስምዖን የተባለ ሰው የክርስቶስን መስቀል የመሸከሙን አጋጣሚ ጠቅሶ ጽፏል። አንድ መንገድ አላፊም የአሌክሳንድሮስና የሩፎስ አባት ስምዖን የተባለ የቄረና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ማርቆስ 15 ቁጥር 21ን ተመልከቱ። የሮማ ወታደሮች ክርስቶስ መስቀሉን መሸከምና መጓዝ አቅቶት በመስቀሉ ስር ወድቆ አዩት። ወደ ህዝቡም ሲመለከቱ አንድ ግዙፍ የሆነ ሰው ተመለከቱ። ይህ ሰው የቄረና ስምዖን ነበር። ወዲያውኑ አንተ ወደዚህ ና፣ ይህንን መስቀል ተሸከም በማለት አዘዙት። እርሱም መስቀሉን ተሸክሞ ጎልጎታ ወደ ተባለው ስፍራ መጓዝ ጀመረ። ዮሐንስ ማርቆስ ወንጌልን ማለትም የማርቆስ ወንጌል ማለት ነው ለሮማውያን ሲጽፍና ሲልክ የአሌክሳንድሮስና የሩፎስ አባት ስምዖን በማለት ጠቅሶ ነበር የላከው። በሮም የሚገኙ ቅዱሳን በሙሉ ሩፎንን በሚገባ ያውቁት ነበር፣ ምክንያቱም እሱ በቤተ ክርስቲያን ውስጥ ታዋቂ አገልጋይ ነበርና ነው። ጳውሎስ ወገኖቼ የሩፎንን እናት ጭምር ሰላም እንዳለ ከዚህ ክፍል እንረዳለን። ለኔና ለርሱም እናት ሰላምታ አቅርቡልኝ ይላል። ስለ ሐዋርያው ጳውሎስ እናትም ሆነ አባት የምናውቀው ምንም አይነት ነገር የለም። በኢየሩሳሌም ከተማ የእግዚአብሔር ሰው የሆነች የቄሬናው ስምዖን ሚስት ለሐዋርያው ጳውሎስም እንደ እናት የሆነች ሴት ነበረች። ጳውሎስ ከተለወጠ በኋላ ወደ ኢየሩሳሌም ሲመጣ ክርስቲያኖች በሙሉ ፈርተውት እንደነበረ ታስታውሳላችሁ። ይህ አክራሪ ፈሪሳዊ ይለወጣል ብሎ ስላላመኑ በፍርሃትና በጥርጣሬ ነበር የሚመለከቱት። ተንኮል ይሰራብናል ብለውም ጠርጥረውት ነበር። ሆኖም የሩፎን እናት ተቀብላው በሩፎን የመኝታ ክፍል ውስጥ እንዲያርፋ አደረገችው። ስለዚህም ነው ጳውሎስ ስለዚህች መልካም እናት ግድ ብሎት ለሩፎንም ለኔም እናት በማለት ሰላምታ ያቀረበው። ይህች ክርስቲያን ሴት እንዴት የምታስደንቅ እናት ነች! ቁጥር 14ንም እንዲሁ አለፍ ብላችሁ ተመልከቱ። እነዚህ ሰዎች ስማቸው ብቻ ነው የተገለጸው፣ በተረፈ የሰሩት ሥራ አልተጠቀሰም። ምናልባት ጳውሎስ ወደ ጌታ የመራቸው ሰዎች ሊሆኑ ይችላሉ። ቁጥር 15ንም እንዲሁ ተመልከቱ። እነዚህም ሰዎች በሮማ ቤተ ክርስቲያን ውስጥ የሚገኙ አማኞች ናቸው። ከሌሎች ክርስቲያኖች ጋር ሊኖር የሚገባንን ግንኙነት ደግሞ ከቁጥር 16 እንመለከታለን። በተቀደሰ አሳሳም እርስ በርሳችሁ ሰላምታ ተሰጣጡ፣ የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል ይላል። ይህ በጳውሎስ ዘመን የነበረ መልካም የሰላምታ አሰጣጥ ነው። ከሮሜ ምዕራፍ 16 ከቁጥር 17 እስከ 20 ያለው ከሌሎች ክርስቲያኖች ጋር ሊኖረን የሚገባውን ጤናማ ግንኙነትን ያብራራል። ከጳውሎስ ጋር የነበሩ ክርስቲያኖች የላኩትን ሰላምታ ደግሞ ከሮሜ ምዕራፍ 16 ቁጥር 21 ጀምሮ እስከ 24 ድረስ ከጳውሎስ ጋር የነበሩ ክርስቲያኖች የላኩትን ሰላምታ አንድ በአንድ መመልከት ይቻላል። ጳውሎስ የሮሜን መልእክት ሲጽፍ አብረውት የነበሩትን ሰዎች በመጥቀስ ሰላምታ ሲያቀርብ እንመለከታለን። ቁጥር 21ን ተመልከቱ። እነዚህ ሁሉ ሰዎች ከጳውሎስ ጋር አብረው የሚሰሩ ናቸው። ሮም ለሚገኙትና እንደነርሱ አማኝ ለሆኑ ሰዎች ሰላምታ ያቀርባሉ። ከቁጥር 25 እስከ 26 ባለው ስፍራ ላይ ደግሞ ቡራኬን እናገኛለን። እናንብበው። እንግዲህ እንደ ወንጌሌ ስለ ኢየሱስ ክርስቶስም እንደ ተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያትም መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደ ተገለጠ መጠን ሊያበረታችሁ ለሚችለው ይላል። የተሰወረ ማለት በብሉይ ኪዳን ዘመን ያልተገለጸ ማለት ነው። ይህም ደግሞ የሚያመለክተው እግዚአብሔር አይሁድንና አሕዛብን በአንድ አካል ውስጥ በማኖር ቤተ ክርስቲያን ያለችበትን ያሁኑን ዘመን ነው። በእምነት መታዘዝ የሚለውን እዚህ ላይ እንመለከታለን። ወገኖቼ ክርስቶስን የምትቀበሉ ከሆነ እርሱን ትታዘዛላችሁ። ጌታ ኢየሱስ ሲናገር በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል ይላል። ዮሐንስ 10 ቁጥር 27ን ተመልከቱ። መታዘዝ ሥራ ሲሆን የእምነትም ፍሬ ነው። ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን አሜን ይላል። ሮሜ ምዕራፍ 16 ቁጥር 27ን ተመልከቱ። እንግዲህ አድማጮች የዛሬው ጥናታችን በዚህ ላይ ያበቃል። ደህና ደሩ። እግዚአብሔር ይባርካችሁ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።